ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ሀገራዊ አንድነትና ብሔራዊ ማንነትን አጣጥመን አልሰራንም ነው የተባለው። ጎልቶ ከወጡ ችግሮች አንደኛው ይሄ ነው። ወደ ብሔራዊ ማንነት አተኩረናል። ስለዚህ አሁን ይሄንን አስተሳሰብ የሚገታውና የሚያርመው የሚያቀናው ሀገራዊ አንድነት ኢትዮጵያዊ ማንነትን አጉልቶ መስራት ለትውልዱ ይሄንን ማስተማር በዚህ ላይ የሚመጡ እንከኖችን የማረም ስራ ነው። እንግዲህ ይሄ በአንድ አመት አያልቅም። ቅድም እንዳልኩት በአንድ አመት ወደዚህ ጉዳይ እንዳልገባ ነው፣ በአንድ አመት የሚጨርሰው አይደለም። የትውልድ ግንባታ ያስተሳሰብ ግንባታ ስለሆነ የሚመለከታቸው ባለድርሻ አካላት በሙሉ ምሁር ብንለው፣ የሃይማኖት አባት ብንለው፣ ታዋቂ ሰው ብንለው፣ ሁሉም ሰው እዚህ ጉዳይ ላይ የአስተሳሰብ ግንባታ ማምጣት አለበት፣ ሚዲያው ጨምሮ ማለት ነው።
የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክረታሪያት አቶ ንጉሱ ጥላሁንን ነው የሰማችኋቸው። እርሳቸውን ጨምሮ ከውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ጋር ያደረግነው ውይይት ክፍል ሁለትን በዛሬው ምሽት ይዘንላችሁ እንመለሳለን።
የተለያዩ ጉዳዮችን እያነሳ እንግዲህ እናደርጋለን።
በሳምንት አንዴ ነው የምንገናኘው አርባል እና በመጀመሪያዎቹ ሁለት ሴሽኖች ፎርማሊ ትምህርት የሚወሰድ ነው። ለመከራከር ብቁ ነኝ ብዬ አስባለሁ። በአሁን ሰዓት
በመቀሌ ዩኒቨርሲቲ በጠረጴዛ ዙሪያ ቁጭ ብሎ የመከራከር ልምምድ የሚያደርጉ ተማሪዎች ከአሰልጣኛቸው ጋር አንድ ላይ ሆነው ነው የሰማችኋቸው። ሙሉ ቃለ ምልልሱን ወደ በኋላ ላይ ይዘን እንመለሳለን። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ፣ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በአክሱም በደብረ ብርሃንና በደብረ ማርቆስ ዩኒቨርሲቲዎች የተከሰቱትን የመሰለ ግጭት መሰንበቻውን በወልዲያ ዩኒቨርሲቲም በአንድ ተማሪ ላይ ከባድ ጉዳት በሌሎች ላይ አነስተኛ ጉዳቶችን ቢያደርስም ሁኔታው ፈጥኖ መረጋጋት ችሏል ሲሉ የዩኒቨርሲቲው ምንጮች ለአሜሪካ ድምፅ ገልጠዋል። በስጋት ዩኒቨርሲቲውን ለቀው የሄዱ ተማሪዎችም እየተመለሱ ነው ይላሉ። መስፍን አራጌ ተከታዩን አድርሶናል።
ሮብ እኩለ ሌሊት ገደማ በተነሳ ግጭት በተማሪዎች ላይ ጉዳት ደርሷል። የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር ደሳለኝ ሞላ
ሮብ ለሐሙስ ሌሊት ሰዓት አካባቢን ችግሩ ተከስቷል። በቡድን የተደራጁ ተማሪዎች ሌሎች የማጥቃት ሙከራ ነው። በተከሰተ ሁኔታ ወደ 13 የሚሆኑ ተማሪዎች ተጎድተውብናል። አንደኛው ከባድ ጉዳት ነው። እሱም ሪፈር ተጽፎ ጥሩ ሁኔታ ላይ እንደሚገኝ መረጃው አለን። ቀሪዎቹ 8ቱ ታክመው ወጥተዋል። አራቱ ግን እዛ ተኝተው እንዲታከሙ ሆስፒታሉ ሁኔታዎችን አመቻችቷል። ነገር ግን ከታትር ስንሄድ የሉም፣ ሁሉም ወጥተዋል፣ ከሆስፒታሉ ፍቃድ ውጪ ማለት ነው።
ግጭቱ የመማር ማስተማር ሂደቱን አላወቀውም፣ እንደውም አስተማማኝ ሰላም በአሁን ሰዓት አለ ነው የሚሉት ፕሬዚዳንቱ።
ይህንን ተከትሎ ምንም አይነት የመማር ማስተማር መስተጓጎል አልተፈጠረም። በማግስቱ ጠዋት ጀምሮ መማር ማስተማሩ እስካሁኑ ሰዓት ድረስ አልተስተጓጎለም። ምንድን ነው የሆነው? ስጋት ያደረባቸው ተማሪዎች አንድም ሁለትም እያሉ በባጃጅም በሚኒባስም ወደ አለማጣ አካባቢ እንዲሁም አልፎ ወደ መቀሌ የሚሄድ ሁኔታዎች እንዳሉ መረጃዎች ይጠቁማሉ።
በስጋት ግቢውን ለቀው የወጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥረት እየተደረገ መሆኑን ፕሬዚዳንቱ ጠቅሰዋል።
አመራሮች ሁሉ እስከ አለማጣ ድረስ አልፎ ወደዛ ሁሉ ሄደው ልጆቹን ለመመለስ እጅግ በጣም ጥረት ተደርጓል። አሁንም እየተደረገ ነው ያለው። የወልዲያ ዩኒቨርሲቲ ምናልባት እናንተም ግንዛቤ መውሰድ ያለባችሁ በማስወጥቶ ከተማ ላይ እንግልት ደርሶበት ቤተክርስቲያን ተጠቅቶ እንደዚህ ሌሎች ጋር እንደምንሰማው አይነት አይደለም። ማህበራዊ ሚዲያ አሁን የሚያስበው ያለው ልክ በቃ በቤተክርስቲያን ተጠልለው የሆነ ነገር ተገፍተው እንደወጡ ነው። የተወሰኑ ተማሪዎች ስጋት ስላደረባቸው ብቻ ቅርብም ስለሆነ እዚህ የሄዱት ካልሆነ በስተቀር ግቢ ውስጥ ከዛም በላይ የሆነ ተማሪ እንዳለ ማረጋገጥ ይቻላል። አሁንም በተለያዩ አካላት ንግግር እየተደረገ ነው። ተማሪዎቻችን በጊዜ ተመልሰው አመት ሙሉ ለፍተው አልባሌ መሆን የለባቸው። በተለይ ተመራቂ ተማሪዎችን አጽንኦት ሰጥቼ አደራ ምለው ያለው ሁኔታ ግቢው ሰላማዊ ነው። በአሁኑ ወቅት ተመልሰው ትምህርታቸውን እንዲያጠናቀቁና የምረቃ ፕሮግራማቸውን በሰላም እንዲያጠናቀቁ ነው የሚሻል የሚል መልእክት አለ።
የተማሪዎች ህብረት ፕሬዚዳንት መላክ ያይኒ አበባ ከቅርብ ጊዜያት ወዲህ በዩኒቨርሲቲዎች ውስጥ እየተስተዋለ ያለው ችግር ዘላቂ መፍትሄ ሊበጅለት ይገባል ባይ ነው። በተለይ ግጭቶች የተለየ ባህሪ እንዲይዙና በብሔሮች መካከል ጥላቻ እንዲሰፍን የሚያደርጉ ማህበራዊ ድረገጾች ከድርጊታቸው መታቀብ እንዳለባቸው ያሳስባል። ተማሪውም ስውር አላማ ያላቸው አካላት መጠቀሚያ መሆን የለበትም ይላል።
በዚህ አመት ደብረ ማርቆስ፣ ደብረ ብርሃን፣ አክሱምን እንዲባባስና ሌላ እንደ አይነት ችግር እንዲፈጠር ማህበራዊ ድረገጾች እንግዲህ ያው በጣም ትልቁን ድርሻ የሚወስዱት እነሱ ናቸው።
ግቢውን በስጋት ለቀው ተመልሰዋል የተባሉ ተማሪዎችን ለማግኘት ቢሞክርም አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን አመሰግናለሁ። አድማጮች፣ በሌላ ዜና በደብረ ብርሃን ዩኒቨርሲቲ የተማሪዎች ማደሪያ ህንጻ ላይ ትናንት ማምሻውን የእሳት አደጋ ደርሷል። አደጋው እንዴትና በማን እንደደረሰ የተጠናቀረ ምርመራ እየተደረገ መሆኑም ተገልጧል። ቃጠሎ በሰው ላይ ምንም አይነት ጉዳት አላስከተለም ነው የተባለው። አሁንም
የሰሜን ሸዋ ዞን አስተዳደርና ጸጥታ መምሪያ ኃላፊ አቶ ካሳሁንም ቢያለን በስልክ አናግሬያቸው ነበር። እንደሳቸው መግለጫ ከምሽቱ 2 ሰዓት ገደማ የደረሰው የእሳት ቃጠሎ በንብረት ላይ ካደረሰው ውድመት ባለፈ በሰው ላይ ያስከተለው አደጋ የለም።
አደጋው ከሁለት ብሎኮች ላይ የመጨረሻ ፍሎር ላይ ያሉ ክላሶች ላይ የቃጠሎ ጉዳት ደርሷል።
ሙሉ በሙሉ ወድሟል
ነው። የፍሎር ላይ ያለው የመጨረሻ የሶስተኛ ፍሎር ላይ ያሉ የተማሪ መኝታ ቤቶች ናቸው እና
ተማሪዎች አልነበሩም።
እነሱ አልነበሩም።
እንዴት ላይኖሩ ቻሉ?
በተለያየ ምክንያት ትላንትና ቅዳሜም ስለነበረ እሁድም፣ ዛሬም እሁድም ስለሆነ አጋጣሚ ሆኖ ለእረፍትም ለአንዳንድ ነገርም የተወሰነ አለመግባባቶች ስላሉ ዩኒቨርሲቲ ውስጥ ችግሮች ስላሉ በዚህ ምክንያት የተወሰኑ ወደ ቤተሰብ የሄዱበት ሁኔታ እንዳለ ምን አናውቃለን። ከዛ በዘለለ ግን ኮርነር ላይ አካባቢ ስለሆነ እሳቱ የጀመረ እና ለመውጣት ብሎክ ላይ ህንፃ ላይ የነበሩ ተማሪዎች ለመውጣት የሚቸግራቸው ሁኔታ አልነበረም።
ጉዳቱን ያደረሱ አካላት በህግ ተጠያቂ እንዲሆኑ የተጠናከረ ስራ እንደሚሰራም ጠቁመዋል።
ገና በምርመራ ሂደት ላይ ነን ያለ ነው። በተለየ መንገድ የምርመራ ውጤቱ ሲደርስ ይፋ የሚደረግ ነገር እንዳለው ነው። በተለየ መንገድ በተደራጀ እና በታቀደ መንገድ አጠቃላይ ዩኒቨርሲቲ ማህበረሰቡንም የአጠቃላይ ይህንን ምክንያት በማድረግ ቀውስ እንዲፈጠር የሚፈልጉ ኃይሎች እንዳሉ የሚያሳይ ነገር አለ። በግልጽ እንደርስበት ይፋ የሚደረግ ሆኖ ከዛ በዘለለ ግን ስራ እየሰራን ያለ ነው። ወንጀልም ነው። በዚህ ወንጀል የሚጠረጠሩ አካላት ይኖራሉ። እነዚህን አካላት በቁጥጥር ስር የመዋል ስራ እንሰራለን። በህግም መጠየቃቸው አይቀርም። የህግ የበላይነትም እናረጋግጣለን። እሱን ታሳቢ ያደረገ ስራ ስለጀመርን ማለት ነው።
ስላደረሰው ጉዳት የዩኒቨርሲቲውን አመራሮች ለማግኘት ጥረት ቢደረግም አልተቻለም። በደብረ ብርሃን የሚገኙ የተለያዩ መገናኛ ብዙሀን አካላትም ስለ አደጋው ዝርዝር መረጃ ለማድረስ የዩኒቨርሲቲውን ደጅ ቢማጸኑ መረጃ አለማግኘታቸውንና ቅሬታ እንዳደረባቸውም ጠቁመውናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባዎቹ አመሰግናለሁ። በሱዳን የሲቪል አስተዳደር ጥያቄ ይዘው አደባባይ የመቀመጥ የእምቢተኝነት ተቃውሞ አድማ ዛሬ በዋና ከተማይቱ ካርቱም አደባባይ የወጡ ሲቪሎችን ፖሊስ በአስለቃሽ ጢስ በተነ። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከተለያዩ ሀገሮች በመፍለስ የሜክሲኮን ምድር አቋርጦ ወደ ዩናይት ስቴትስ የሚጎርፈውን ስደተኛ ለማገድ እንደ እርሳቸውም ቃል ለበርካታ ዓመታት ተባባሪነት ያላሳየችው ሜክሲኮ ጋር ያደረጉት አዲስ ስምምነት ግን ለችግሩ እልባት ይሰጣል ወይም ያበጃል የሚል እምነት እንዳደረባቸው ተናገሩ። ነገር ግን በሆነ ባልታወቀ ምክንያት ይህ እውን መሆን ካልቻል አሉ ፕሬዚዳንት ትራምፕ ባልሆነ ምክንያት ይህ እሁን መሆን ካልቻለና ሜክሲኮ በተለየ መካከለኛው አሜሪካ በመባል በሚታወቀው የላቲን አሜሪካ ክፍል ተነስቶ ድንበራውን አቋርጦ ወደ ሰሜን የሚጎርፈውን ስደተኛ ማስቆም ካልቻለች ወደ ቀድሞ በእጅጉ አትራፊ ወደሆነ አቋማችን እንመለሳለን ብለዋል። ሜክሲኮ ወደ ዩናይት ስቴትስ ገበያዎች በምትልከው የተለያዩ ምርት ላይ ጫና ያለ ቀረጥ እንደሚጥሉ ነው ትራምፕ ያስረዱት። ያን ግድ የማያደርገው ወይም የሚያስገድድ ሁኔታ አይፈጠርም ብለው እንደሚያምኑም ተናግረዋል። በመቶ ሺዎች የተቆጠሩ የሆንግ ኮንግ ነዋሪዎች ዛሬ ቻይና በወንጀል የፈለገቻቸውን አሳልፋ እንዲሰጣት የሚፈቅደውን አዲስ ሕግ በመቃወም አደባባይ ወጥተዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሰኔ 2/2011 ዓመተ ምህረት ምሽት ፕሮግራም ነው።
ረዥም ዓመታት አፍሪካን ያስራት የስቃይ ሰንሰለት ዛሬ በእኔና እኔ ይበጠሳል። ነገ በጎ ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል።
የሚካኤል በላይነህን ሁሉም ጥሩ ይሆናል የሚለውን ዜማ ነበር የሰማችሁት። ሚካኤልን እናመሰግናለን። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። የኢትዮጵያ መንግስት አንደበቶች ክፍል 2 የጠቅላይ ሚኒስትር ጽፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንና የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ዋሽንግተን ዲሲ በነበራቸው ቆይታ ከአሜሪካ ድምጽ ጋር ውይይት አድርገው ነበር። ከ15 ቀናት በፊት በነበረው ዝግጅታችን የመጀመሪያውን ክፍል አስደምጠናችኋል። በዛሬው ክፍል 2ን እናሰማችኋለን። በኢትዮጵያ ያለው አለመረጋጋት መቼ ነው የሚቆመው በሚል ለተጠየቁት አቶ ንጉሱ ጥላሁን ከሚሰጡት ምላሽ የውይይቱ ክፍል 2 ይጀምራል።
ዜጎች ሰላማቸው ተረጋግቶ በአካባቢያቸው እንዲኖሩ ሲሰራ ቆይቷል። ይሁን ሆኖ ግን አሁንም ግጭቶችን በተለይም በሀገር ውስጥ መፈናቀል ማስቆም አልተቻለም። ይሄ እውነት ነው ማለት ነው። ይሄ ጉዳይ መቼ ነው የሚቆመው? እናም ደግሞ ይሄ ጉዳይ በተጨባጭ አሁን እንደሚባለው ወደ አረብ ሀገራት የስደት ሁነኛ ምክንያት ሆኗል፣ ዋነኛ ምክንያት ሆኗል የሚለው በራሱ ጥናት ያስፈልገዋል። ነገር ግን በተለይም ማንነትን ብሔርን መሰረት አድርገው የሚመጡ ግጭቶች ለዜጎች መፈናቀል ምክንያት ሆነዋል። በተለይም በሀገር ውስጥ ለሚደረግ መፈናቀል ማለት ነው። ይሄ አሁን ባለበት ሁኔታ የቅርቡን መረጃ ለመውሰድ አንደኛ መፈናቀል በሀገር ውስጥ እንዲቆም በመስራት፣ ሁለተኛ የተፈናቀሉ ወገኖች ደግሞ ባሉበት ቦታ መንግስት የተቻለውን ያህል ድጋፍ እንዲያደርግ፣ ወደ ነበሩበት ቦታ ደግሞ በአስቸኳይ እንዲመለሱ የማድረግ ስራ ነው አሁን የኢትዮጵያ ወቅታዊ ሁኔታ እየተሰራ ያለው። እንዲያም ሆኖ ግን ይሄ በማንነት ላይ ተመስርቶ የሚመጣ ግጭትና መፈናቀል ቆየንበት፣ አሁን እዚህ ደረጃ ላይ ደረሰ፣ መቼ ነው ቶሎ የምንወጣው ከዚህ የሚባለውን ስናይ ወደዚህ ደረጃ የመጣ ነው በአንድ አመት አይደለም፣ በሁለት አመት በሶስት አመት አይደለም፣ ረዘም ያለ ጊዜ ወስደዋል። ይሄ ረዘም ያለ ጊዜ በደንብ ከሰራንበት አሳጠረ ነው። ሰዎች ሰው በመሆናቸው ብሔራቸውም ሃይማኖታቸውም ማንነታቸውም ከግምት ውስጥ ሳይገባ በየትኛውም የሀገራቸው ክፍል በነጻነት ሰርተው የሚኖሩበት ሁኔታ ለመፍጠር የመጀመሪያው ነገር በዚህ ላይ ችግር የሚፈጥሩ አስተሳሰቦችን ማቃናት እና መታገል፣ በመንግስትም ሁሉም የሚመለከታቸው አካላት የሚሰሩት ስራ ነው። ሁለተኛው የህግ የበላይነት ማረጋገጥ ነው። ዜጎችን የሚያፈናቅሉ የትኛው ማንነት ይኖራቸው የትኛው ማለፊነት ይኖራቸው የትኛው ሀብት ይኖራቸው አፈናቃዮች ናቸውና እነዚህን በህግ አግባብ የማስተካከል እርምት የመስጠት ስራ ነው። እነዚህ ሁለቱም እየተሰሩ ነው በኢትዮጵያ ውስጥ። በአሁኑ ሰዓት በአለፉት ግጭቶች ያፈናቀሉ ይሄንን የመሩ ያደረጁ አመራርም ሆነው ዝም ብለው ያዩም ጭምር ከበቅርቡ እንኳን 1300 ያህል ሰዎች በህግ ጥላ ስር ሆነው እንደ ህግ አግባብ እንዲታዩ እየተደረገ ነው። መንግስት በዚህ ላይ የማያዳግም እርምጃ መውሰድ እንዳለበት አምኖ ወደ ስራ እየተገባ ነው። የሆነ ሆኖ ግን ይገጥማል።
አቶ ንጉሱ እንግዲህ እንዳሉት የቀደመ ታሪክ ሊኖረው ይችላል ይኖረዋል የማፈናቀል ጉዳይ። መጀመሪያ አካባቢ ላይ ማፈናቀል ሲጀመር የብሔር ጉዳይ የብሔር አይደለም የማንነት አይደለም በግጭት ነው የሚሉ መግለጫዎች ነበሩ የሚሰጡት እና አሁን ደግሞ ማንነት ማፈናቀል ጉዳይ እንዳለ እየገለጹ ነው። የሆነ ሆኖ ግን በእነዚህ ማፈናቀሎች ውስጥ ከፍተኛ ቁጥር ያለው ሰው መፈናቀሉ እንዳለ ሆኖ መልሶ ለማቋቋም የሚወጣው የገንዘብ መጠን ከፍተኛ ነው። ንብረት በቀላሉ ሰዎች በጣም ብዙ ለፍተው ያፈሩት ንብረት በቀላሉ የሚያጡ ሰዎች ቁጥር ከፍ ያለ የሆነ የመጣ ነው ያለው እና ይህንን ማስቆም አይችልም ምክንያት እንዳለው የሚያፈናቅሉ ሰዎች አሉ ብለዋል። እየታሰሩ ነው ብለዋል። ግን አሁን ካለው ከአንድ አመት አለፈው በለውጥ የመጣ የተባለው የጠቅላይ ሚኒስትር አብይ አህመድ አመራርና አንድ አመት እያለፈው ነው ማስቆም አይችልም እነዚህ
ይህ ጉዳይ
ለይቶ ማስቆም አይቻልም።
በአዋጅ አይቆምም፣ በመመሪያና በደንብ አይቆምም። የመጀመሪያው ይሄ ሊቆም የሚችለው በአስተሳሰብ ነው። አስተሳሰብ አመለካከት በመገንባት ነው። የነበርንበት አስተሳሰብ የተዛባ ነው ስንል አተኩሮ የነበረው በቂም ላይ በጥላቻ ላይ በቁርሾ ላይ ነው። ስለዚህ ይሄ ጉዳይ በሰላም በይቅርታና በፍቅር ይተካብለናል። እነዚህ ጉዳዮች በስብሰባ በመመሪያ በደንብ በአንድ ጊዜ የሚሰርጹ አይደሉም። የአስተሳሰብ ግንባታ ስለሆነ ይሄንን ተቋማዊም ህጋዊም አድርጎ የመስራት ስራዎች እየተሰሩ ነው፣ ተጀምረዋል። ይሄንን ጉዳይ በጣም አጠንክረን ከሰራን ሁሉም የሚመለከተው አካል የሚረባረብ ከሆነ በአጭር ጊዜ የዜጎችን መፈናቀልና ጉዳት በወገኖቻቸው ኢትዮጵያውያን በኢትዮጵያውያን የሚፈናቀሉበትን ሁኔታ ልናስቆም እንችላለን። ነገር ግን ደግሞ በዚህ ጉዳይ ላይ ካልተባበርን፣ ሰውን በሰውነቱ የሚያከብር አስተሳሰብ ካልገነባን ይሄ ጉዳይ ሊቀጥል ይችላል። ስለዚህ በመንግስት በኩል በየደረጃው የተገመገመው ለውጡም ዋዜማ የተገመገመው አገራዊ አንድነትና ብሔራዊ ማንነትን አጣጥመን አልሰራንም ነው። ጎልቶ ከወጡ ችግሮች አንደኛው ይሄ ነው። ወደ ብሔራዊ ማንነት አተኩረናል። ስለዚህ አሁን ይሄንን አስተሳሰብ የሚገታውና የሚያርመው የሚያቀናው አገራዊ አንድነት ኢትዮጵያዊ ማንነትን አጉልቶ መስራት ለትውልዱ ይሄንን ማስተማር በዚህ ላይ የሚመጡ እንከኖችን የማረም ስራ ነው። እንግዲህ ይሄ በአንድ አመት አያልቅም። ቅድም እንዳልኩት በአንድ አመት ወደዚህ ጉዳይ እንዳልገባ ነው በአንድ አመት የምንጨርሰው አይደለም። የትውልድ ግንባታ ያስተሳሰብ ግንባታ ስለሆነ የሚመለከታቸው ባለድርሻ አካላት በሙሉ ምሁር ብንለው የሃይማኖት አባት ብንለው ታዋቂ ሰው ብንለው ሁሉም ሰው እዚህ ጉዳይ ላይ የአስተሳሰብ ግንባታ ማምጣት አለበት፣ ሚዲያው ጨምሮ ማለት ነው። ስለዚህ እዚህ ላይ ከተረባረብን ዜጎች በዜጎቻቸው በወንድምና በእህቶቻቸው የሚፈናቀሉበትን ታሪክ እንዘጋለን። እዚህ ላይ ካልተረባረብን ወይም ደግሞ በተቃራኒው የሚሰሩ አካላት አሉና ሚዲያውንም ጨምሮ ማለት ነው፣ በተለይም በዚህ በዘመናዊ ሚዲያ ይሄንን ካልገታን የበለጠ ችግር ውስጥ እንገባለን፣ ወይም ደግሞ የችግሩን እድሜ እናራዝማለን እና የጋራ ጥረትና ጥምር እንቅስቃሴ ይጠይቃል የሚል እምነት አለኝ።
አቶ ነቢያት፣ የውጭ ጉዳይ የሚመለከት ነገር ከዚህ ጋር ያይዤ ላንሳና እንደዚህ ያለ የሀገር ውስጥ መፈናቀል፣ የሀገር ውስጥ አለመረጋጋት ለውጭ ግንኙነት በተለይ ከኢንቨስትመንት ጋር በተያያዘ ከቱሪዝም ጋር በተያያዘ እክል ሊሆን ይችላል የሚል ስጋት አለ። አሁን የኢትዮጵያ ሁኔታ ከውጭ ሀገር አካላት ጋር መንግስታት ጋር ወይም ከውጭ ሀገር ካሉ አልሚዎች ጋር በሚደረግ ግንኙነት ምን አይነት ችግሮችን ወይም ምን አይነት መሰናክሎችን እየፈጠረ ነው?
አሁን በምናደርገው የውጭ ግንኙነት አንዱ የኢኮኖሚ ዲፕሎማሲ ነው። አጠቃላይ በሀገር ውስጥ የተፈጠረው የለውጥና የሪፎርም ሂደት መላው ዓለምን ያስደመመና በውጭ ሀገራት መንግስታትም በኩል ትኩረትን የሳበ እንቅስቃሴ ነው ሀገር ውስጥ ያለው። ከነኚህ ሀገራት ጋር በምናደርገው ግንኙነት ከመንግስታትም ይሁን ከግሉ ሴክተር ጋር በምናደርገው ግንኙነት አሁን ኢትዮጵያ ውስጥ በተፈጠረው መልካም አጋጣሚ በንግድም በኢንቨስትመንትም በቱሪዝምም የነቃና ጉልህ ተሳትፎ ለማድረግ ከፍተኛ ፍላጎትና ተነሳሽነት ያሳዩበት ወቅት ነው። ላብነት ባለፈው ሳምንት እዚሁ ዋሽንግተን ዲሲ የስቴት ዲፓርትመንት ውስጥ የተስተናገደ ትልቅ የኢትዮጵያ አሜሪካ የንግድ ፎረም ነበር። እዛ ላይ ከፍተኛ ባለሀብቶች፣ የንግድ ድርጅቶች ተጋብዘው መጥተዋል። የቀረበላቸውም በሀገራችን ውስጥ የተፈጠረውን ምቹ ሁኔታ አጠቃላይ ፖለቲካ ዳራውም ከመቼውም ጊዜ የተመቻቸ ሁኔታ የፈጠረ በመሆኑ ይህንን ሰፊ ድል ገፍተው የሚጠቀሙበት አጋጣሚዎች መኖራቸውን ነው እየተረዱም ያሉት። በዛውም አግባብ ነው እንቅስቃሴዎች እየተደረጉ ያሉት።
እንግዲህ እናንተ ናችሁ ይህንን የምትገልጹላቸው። በእነሱ በኩል ግን እንደ ስጋት አይገለጽም? ለምሳሌ በዚህ በተቃውሞ እንቅስቃሴ ውስጥም አሁንም እስከ ቅርብ ጊዜ ድረስ የአልሚዎች ንብረት መቃጠል፣ መውደም እዛ አካባቢ አንዳንድ አካባቢዎች ላይ እስከ መገደል ጭምር አጋጥሟል። እና በእነሱ በኩል እናንተ ብትነግሯቸውም እነሱ በሙሉ ፈቃደኝነት
ቀደም ሲል የነበረው እንደሱ ነበር። ግን በአሁኑ ወቅት ገዢው አስተሳሰብ ያለው አጠቃላይ ኢትዮጵያ ውስጥ እየተካሄደ ያለው የሪፎርም እንቅስቃሴ የሀገሪቱን የተለያዩ መስኮች እድሎችን እንደከፈተ የሚለው ናሬቲቭ ወይም ትርክት ነው ጉልህ እኛ የምንነግራቸው ብቻ ሳይሆን እነሱም በተለያየ አጋጣሚ ያረጋገጡት ያዩት ሁኔታም እሱ በመሆኑ ትኩረቱ ይህን ያህል በእኛ በኩል እንቅፋት ወይም ችግር ሆኖ አልታየም ወይም ሆኖ አልተገኘም።
እንግዲህ የሁለታችሁም ያላችሁበት መስሪያ ቤት የኮሚኒኬሽን ስራዎቹ በማህበራዊ ሚዲያ ያለው አጠቃቀም በጣም የተሻሻለ ማህበራዊ ሚዲያ ላይ የምትታዩበት መስሪያ ቤታችሁ የሚታዩበት መጠን እየጨመረ የመጣበት ሁኔታ ነው ያለው። ግን ጎን ለጎን ለምሳሌ ጠቅላይ ሚኒስትር ጽህፈት ቤት የተሳሳቱ ዜናዎች መውጣታቸውን ሌላ አካባቢ መውጣታቸውን እንደሚተቸው ሁሉ የጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ 1-2-3 ጊዜ የተሳሳቱ መረጃዎች ወጥተዋል ተብሎ ይተች ነበር። አንደኛው አፍሪካ ህብረት ውስጥ የአማርኛ ቋንቋ የስራ ቋንቋ ሆኗል የሚል፣ አሁን ደግሞ ቅርብ ጊዜ ቻይና ውስጥ የኢትዮጵያን የወለድ ዕዳ ሰረዘች ወይም እንደዛ የሚል ዜናዎች ይወጣሉ። እና እነዚህ ነገሮች እንዴት ናቸው? ስህተት ናቸው? ከዛ በኋላ ምክንያቱም ማህበራዊ ሚዲያ ላይ ሰዎች እነሱን ተቀብለው በደስታ ከፈነጠዙ በኋላ መታረም ነገር አለ።
እንግዲህ በመጀመሪያ ደረጃ ማህበራዊ ሚዲያም ይሁን በማንኛውም ሚዲያ፣ መደበኛው ሚዲያ ሰው ነው የሚሰራው። ሰው ይሳሳታል፣ ሰው ያለማል፣ ሰው ያጠፋል። ትልቁ ሀሳብ ይሄ ነው ሲሆን እንደ አንድ ጋዜጠኛ በየቀኑ ስህተት እየሰራሽ እየወደቅሽ እየተነሳሽ እዚህ የተሻለ ደረጃ ላይ እንደደረስሽ ነው የሚገባኝ። ቪኦኤም እንደ ሚዲያ እዚህ ደረጃ ሲደርስ ምንም ከእንከን ነጻ ሆኖ ነው ብዬ አልወስድም። በአጠቃላይ የጠቅላይ ሚኒስትር ጽህፈት ቤትም ይሁን በኢትዮጵያ ሚዲያዎች በየጊዜው በተለያየ ጊዜ መውደቅ፣ መነሳት፣ ድክመቱ፣ ስህተቶች ከዛም አልፎ ደግሞ ማስተካከያዎች ይደረጋሉ። እነዚህኛው ያነሳሻቸው ግን ተናጠል ጉዳዮች በተመለከተ የጠቅላይ ሚኒስትር ጽህፈት ቤት ቋንቋውን በተመለከተ በዛ መልክ ማስቀመጡን አላስታውስም፣ አላስቀመጠም። ነገር ግን ይህንን ብሎ የዘገበው አንድ ተናጠል ጋዜጠኛ ነው። በሀሳብ ደረጃ በውይይት የተደረገበትን ኢትዮጵያ ልክ እንደጠየቀችና እንደሚሆንም ጠቅላይ ሚኒስትር ጽህፈት ቤት ዌብሳይት ላይ ገጽ ላይ መጻፉን አላስታውስም። ከሆነም ምናልባት እንደገና ማየት አለብኝ ማለት ነው። ግን አንድ ጋዜጠኛ ይህንን ጽፎ እንደነበረ እና አጀንዳ እንደነበረ አስታውሳለሁ። ይሄ ጉዳይ በወቅቱ ክቡር ጠቅላይ ሚኒስትሩ በነበረው ስብሰባ ላይ አንስተውታል። የተነሳ ሀሳብ ሁሉ ደግሞ ውሳኔ ነው ተብሎ አይወሰድም እና ያን ያህል ለሚዲያ እና ለህዝቡ አጀንዳ ሆኖ ብዙ እውቅና ተሰጥቶት የተወሰነ የተጨበጠ የተደመደመ ጉዳይ አድርጎ መውሰድ የማይቻል ነበረ። ግን እንደ ማንኛውም መረጃ በየቀኑ ብዙ መረጃዎች ይወጣሉ እና በክብደት ሰጥተን አላየ ነው ይሄ ነበረ እውነቱ። የቻይናውን በተመለከተ ወይ የጅቡቲ አዲስ አበባ ባቡር መስመርን ላይ በተመለከተ በታየው እንትን ላይ በአጠቃላይ በቻይና የተደረገው ከቻይና ጋር የተደረገው ስምምነትና የጉዞ ውጤት ሲገለጽ የብድር ምንድን ነው ኮንሴሽናል ሎን ፋይናንሻል ሎን የነበረውን ወደ ኮንሴሽናል ሎን የመቀየር ይሄንን የተለያዩ የሚመለከታቸው የገንዘብና ኢኮኖሚ አመራሮችም ስምምነት ላይ ደርሰው የፈረሙበት መሆኑ ተገልጿል። አጠቃላይ ወለድ ተሰርዟል የሚል እንድምታ ያለው ነገር ተጽፏል በያሉስንም መስተካከያ ያለበት ነገር ግን በወቅቱ ተስተካክሏል። በአጠቃላይ ሲወሰድ ግን እነዚህ ሁለትና ሶስት ምሳሌዎች ብቻ ሳይሆኑ በየጊዜው በርካታ እንከኖችና ስህተቶች መስተዋላቸው የማይቀር ጉዳይ ነው። በየጊዜው እነዚህን ስህተቶች ማረም በጣም ተገቢ ነው። ይልቁንም ከማህበራዊ ሚዲያ አኳያ ወጂው ነገር ሆኖ ያለው ቅድምም ካነሳ ነው ከዜጎች መፈናቀል ከሰላም ካንድነት ካብሮነት አኳያ እየፈተነን ያለው የጥላቻ እና የሐሰት ዜና ነው። የጥላቻ ንግግሮች እና የሐሰት ዜናዎች እነዚህን በተሻለ መጠን ሲስተዋሉና ሲታዩ መረጃውን ለመስጠት እንሞክራለን ለማስተካከል እንሞክራለን። ነገር ግን አሁንም ቢሆን በኢትዮጵያ ሁኔታ ይሄ ጉዳይ ፈታኝና አስቸጋሪ መሆኑን እያስተዋልን ነው። ቀደም እንዳልኩት እንግዲህ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬተሪ ብቻ ሳይሆን አጠቃላይ የሚዲያ ስራችን አሁን በሩ ነው የተከፈተው። በዚህ በተከፈተው በር ሆን ተብለውም በስተትም በርካታ መውደቅ መነሳቶች ይታያሉ። የጠቅላይ ሚኒስትሩ የፕሬስ ሰክሬተሪ ጽህፈት ቤትም ከዚህ ችግር ውስጥ ነፃ ነው ብሎ መውሰድ አይቻልም። የሚገርመው ነፃ ቢሆን ነው እና ችግሮች ይስተዋላሉ ለማለት
እያሻሻለ እንሄዳለን የሚል
ምንም ጥርጣሬ
አለብን። ሰዓታችን እየሄደ ስለሆነ ከዚሁ ከቻይና ጋር የተያዘ ይሄ የበልት ኤንድ ሮድ ውይይት ነበር፣ የውጭ ጉዳይንም ስለሚመለከት በሱ እናጠቃለው እና ምንድን ነው የሆነው? እስቲ ግልጽ ይደረግ። ምንድን ነው የተወሰደው እርምጃ? ምንድን ነው ቻይና ያደረገችው? ምንድን ነው የተደረሰበት እርምጃ?
ቤልት ኤንድ ሮድ ኢኒሽቲቭ የቻይና መንግስት ካሉት ትልቅ ግራንድ ፕሮጀክቶች አንዱ ነው። በርካታ የዓለም ሀገራትን ያሳትፋል። ከአፍሪካም ኢትዮጵያን ጨምሮ የተወሰኑ ሀገራትን ያካተተ በተለይ በመሰረተ ልማት ግንባታ ይህንን ቀደም ሲል የነበረውን ወደ ሩቅ ምስራቅ የነበረውን ሲልክ ሮድ የሚባለውን ተከትሎ በኢንፍራስትራክቸር በመሰረተ ልማት ማስተሳሰር ላይ ያተኮረ ፕሮጀክት ነው። የዚሁ ፕሮጀክት አካላትም የሆኑ በሀገራችን የቀደም ሲል የተነሳዋል ባቡር ፕሮጀክት አንዱ ነው፣ ሌሎችም አሉ። ስለዚህ የቻይና መንግስት ይሄንን እነኚህን ፕሮጀክቶች በተመለከተ በተናጠል የእነኚህ አባል ሀገራት የሆኑ በመሪዎች ደረጃ የሚደረግ ጉባኤዎች ሁለተኛው ወይ ሶስተኛው ይመስለኛል ካልተሳሳትኩ ያለፈው 2016 ይመስለኛል የተካሄደው የዛ ተከታይ ነው። እንግዲህ በአሁኑ ወቅት የተደረገው ያንን ፕሮጀክት በሀገራት ደረጃ ምን እየተካሄዱ እንዳሉ ሀገራት በመሪዎች ደረጃ ውይይት የሚያደርጉበት አዳዲስ የፋይናንስ ምንጮች የሚገኙበት ቀደም ሲል የነበሩ ቃል የተገቡ ወይንም ኮሚትመንት ላይ የተደረሱ የብድር አይነቶችም የሚፈረሙበት የሚታደሱበት አይነት መድረክ ነው።
ስለዚህ ኢትዮጵያ ብድሩን በመክፈል ረገድ ከነወለዱ ነው ብድሩን የምትከፍለው። ብድሩን በመክፈል ረገድ ዋና ገንዘቡንና ወለዱን በተመለከተ ምንድን ነው የተወሰነው ውሳኔ? እዛ ላይ
የኢትዮጵያ ከቻይና ጋር ያላት በዚህ በቤልት ኤንድ ሮድ ብቻ ሳይሆን በርካታ ፕሮጀክቶች ከቻይና መንግስት ጋር ኮንሴሽናል የሆኑ ብድሮች አሉ። ከየትኛውም አበዳሪ አካል ጋር ቻይናም ብቻ ሳይሆን ሌሎች ዓለም አቀፍ ገንዘብ ተቋማት ጋር እንደሚደረገው የብድር አከፋፈሉን ከነወለዱም ይሁን ወለዱ የሚቀነስበት ወይንም የመክፈያ ጊዜ የሚራዘምበት ሁኔታዎች በየጊዜው ድርድር የሚደረግባቸው ናቸው። ይሄ ከቤልት ኤንድ ሮድ ጋር የተለየ የሚያደርገው አይደለም። ከሌሎች ፋይናንሻል ተቋማት ጋር ተወስደው የሚሰሩ ብድሮች ላይም አንድ በልማት ላይ ያለ ሀገር በየጊዜው ሪኔጎሼት የሚያደርግበት የስምምነቱን ተርም የሚከልስበትና አመቺ የሆነ ያከፋፈል ሁኔታዎች የሚያደርግበት ነው። የቻይናውም ከዚህ የተለየ አይደለም።
አቶ ንጉሱ እዛ ይሄ ስምምነት ከተደረገ በኋላ በሰጡት መግለጫ እንደማስታውሰው መጨረሻ ላይ አንድ ሀሳብ ሰንዝረው ነበረ። በዚህ ውይይት አንድ የተማርነው አንድ ነገር አለ፣ ከዚህ በኋላ ብድር በሚወሰድበት ጊዜም የሀገር ቀጣይ ትውልድ ብድር መውሰድ ብቻ ሳይሆን ቀጣይ ትውልድ የሚመጣበትን እዳም ታሳቢ ማድረግ ያስፈልጋል አይነት ንግግር እንግዲህ ካልተሳሳትኩኝ እንደዛ አይነት ንግግር ያደረጉ ይመስለኛል። ምን ማለት ነው
እንግዲህ አሁን በዚህ በኢኮኖሚው እንቅስቃሴ ውስጥ የተስተዋለው በሀገር ደረጃ ኢትዮጵያ በተደጋጋሚ ሲገለጽ ነበር ብዬ ነው። ኢትዮጵያ ብድሯን መክፈል የማትችልበት ሀገር ሁኔታ ላይ የደረሰች ሀገር በመሆኗ አበዳሪዎችም ተስፋ እየቆረጡባት እየመጡ የነበሩ መሆኑን በተደጋጋሚ ክቡር ጠቅላይ ሚኒስትሩን ጨምሮ ሲገልጹ ነበረ። ይሄ ለትውልድ እዳ መተው ነው። የተደመረ የተከመረ እዳ እየተውን መጨረሻም አበዳሪዎች እቺ ሀገር ብድሯን መክፈል የማትችል ተስፋ የሌላት ሀገር ናት ብለው ብድርም የሚከለክሉበት ደረጃ ላይ የደረሰች የነበረበት ነው። አሁን ይሄን ስንወስድ እንግዲህ እዚህ ላይ የብድር ፍላጎትንና የመክፈል አቅምን ማጣጣም ይገባል ማለት ነው። በዚህ ረገድ መሰረታዊ ለውጥና አቋም አለ። ይሄን በመሆኑ የሰረዙ አገራትም ነበሩ፣ ፕሮጀክት የሰረዙ እንደ ጃፓን የመሳሰሉ አገራት። አሁን እንደገና
ስለዚህ ከአቅም በላይ ብድር ተወስዷል ማለት ነው።
አዎ አዎ፣ ይሄ ተገምግሟል። ስለዚህ ይሄን ማሻሻል ጥንቃቄ ማድረግ እንደሚገባ ትምህርት የተወሰደበት ነው ለማለት ነው። ከቤልት ኤንድ ሮድ ጋራ በተያያዘ አንድ ጉዳይ አይደለም፣ እጅግ ስኬታማ መድረክ ነበር የነበረው። በመሰረተ ልማት የመተሳሰር እና መሰረተ ልማትን የማልማት በተለይ መንገድ እና የባቡርን የመሳሰሉትን ከእንትን ከማረበስ ባሻገር ኢንዱስትሪ ፓርኮችን፣ የመብራትን፣ ሃይዌይ ግሪዱን እና የመሳሰሉትን በኢንቨስትመንትም በመሳተፍ ከፍተኛ ካፒታል ሊያመጡ የሚችሉ የተሰሩ ስራዎች አሉ፣ የተደረሱ ስምምነቶች አሉ። በአጠቃላይ ከ4 ቢሊዮን በላይ ዶላር በላይ ኢንቨስትመንትም የተሳበበት ነው። ስለዚህ የአንድ አጀንዳ ብቻ ሳይሆን ጎን ለጎን በርካታ ስምምነቶች፣ ወደ 9 ያህል ስምምነቶች የተፈረመበት ነው። ይሄ በአጠቃላይ ሲወሰድ የቻይናንና የኢትዮጵያን ግንኙነት በልማት እና በመሰረተ ልማት ትስስር ላይ በተሻለ ደረጃ የሚያደርግ ለሌሎችም የኢኮኖሚ እንቅስቃሴዎች በር የሚከፍት ነው። ትኩረት ሊደረግ የሚገባው ይሄ ነው። ከዛ ባሻገር የኢትዮጵያ ብድር በምትበደርበትና መሰረተ ልማትን በምታስፋፋበት ጊዜ ኢንቨስትመንት በምትስብበት ጊዜ የሀገሪቱን የወደፊት እጣ ፈንታ እና ትውልዱ ወደ ልማት ሊገባ የሚችል እንጂ እዳ ሊከፍል የሚችል አለመሆኑን ማስተዋል መገንዘብ ይገባል የሚል መልእክት ነው ሊወሰድ የሚችለው ከዛ መግለጫም። አጠቃላይም ደግሞ ነባራዊ ሁኔታው በሀገራችን ውስጥ እየተገመገመ ያለው ይህ ስለሆነ ማለት ነው።
በጣም አመሰግናለሁ አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት፣ አቶ ነቢያት ጌታቸው ደግሞ በውጭ ጉዳይ ሚኒስቴር ቃል አቀባይ፣ ሁለታችሁም እዚህ የአሜሪካ ድምጽ ስቱዲዮ መጥታችሁ አጭር ቆይታ ከኛ ጋር ስላደረጋችሁ በአሜሪካ ድምጽ ስም አድማጮቻችን፣ የፌስቡክ እና የድረገጻችን ተከታታዮች ስም አመሰግናለሁ።
አመሰግናለሁ።
አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ ማግኘት ይቻላል። በትዊተርም እንዲሁ #voaamharic ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25 እና በ35 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ውይይት በሙዚቃ እናሸጋግራችሁ።
So what did you
ወደ ቀጣዩ ዝግጅታችን እናሸጋግራችሁ። ውይይት በመቀሌ ዩኒቨርሲቲ። ወጣቶች የውይይትን ባህል እንዲያዳብሩ ኢትዮጵያ የሚገኘው የአሜሪካ ኤምባሲ በ14 ዩኒቨርሲቲዎች የክርክር ክለብ እንዲቋቋምና ተማሪዎች በጠረጴዛ ዙሪያ የሚደረግ ክርክር ማድረግን እንዲለማመዱ እገዛ አድርጎላቸዋል። ከነዚህ መካከል በመቀሌ ዩኒቨርሲቲ የሚገኙ ተማሪዎች ካሰልጣኛቸው ጋር በአንድ ላይ አወያይቻቸው ነበር።
ስሜ ዮሴፍ ዘገዘ፣ የውጭ ቋንቋዎችና ስነ ጽሁፍ።
እሺ አርሴማ፣ እስቲ አንቺስ የስንተኛ ዓመት ተማሪ ነሽ? እስቲ ንገሪን ስለ ራስሽ።
አርሴማ ስዩም እባላለሁ። የ3ኛ ዓመት የማኔጅመንት ዲፓርትመንት ተማሪ ነኝ እና ዲቤት ክለብ ውስጥም ከገባን ወደ 2 ወር አሳልፈናል።
ቴሬዛ።
አቤት።
አንቺስ እስቲ ንገሪኝ፣ አንቺ ማስታወቂያ የራስሽን።
እሺ ስሜ ቴሬዛ ደረጀ ይባላል። የመቀሌ ዩኒቨርሲቲ ሳይኮሎጂ ተማሪ 3ኛ ዓመት ሳይኮሎጂ ተማሪ።
መጀመሪያ ወደዚህ ወደ ፕሮግራሙ እንዴት እንደገባችሁ ለማወቅ ከአቶ ዮሴፍ ልጀምርና እንዴት ነው ያሰባችሁት ይሄ ፕሮግራም አስፈላጊ ነው ብላችሁ እንዴት ጀመራችሁ ዩኒቨርሲቲ ውስጥ?
አመሰግናለሁ። ይሄ ፕሮግራም ከታሰበ ቆይቷል። አጋጣሚ ኤሊክ ሴንተር አለ፣ እንግሊሽ ላንጉጅ ኢምፕሩቭመንት ሴንተር የሚባል በአንደር ጂፒ የኳሊቲ ኤጁኬሽን ላይ የሚሰራ ድርጅት አለ እና በዛ ስር ኤሊክ የሚባል ተቋም አለ፣ ሴንተር አለ እና በዛ ስር ቤት ምራንድ ተቋሙ ሰሩ ተደርጎ ታስቦ ነበር ከዚህ በፊት። ነገር ግን በተለያየ ምክንያት አክቲቭ አልነበረም። አሁን ግን አጋጣሚ በአሜሪካ ኤምባሲ በኩል የመጣ አንድ ኮል ነበረ። በኔሽን ዋይድ በሀገር አቀፍ ደረጃ የዲቤቲንግ ኮምፒቲሽን እንደሚኖር አናውንስ ተደረገ። ይሄኛውን በአንድ ቻንስ አደረግን እና ኢንቫይትድ አንድ ለተማሪዎች መጥተው ጆይን ያደረጉ ክለቡን ኢንቫይት አድርግ ናቸው እና ኢንተረስትድ የሆኑ ሰዎች ተማሪዎች መጡ እና ስራውን ከአንድ ከሁለት ወር ጥር የካቲት አካባቢ ስራውን ጀምር ነው። ዋናው ስንጀምረው አላማው አንደኛ ሻሰባቸውን በብቃት ወይም የቋንቋ ክፍተት ነው ግለት እንዲሹ ይችላል የሚለው ነው። ሌላው አላማ ደግሞ ተማሪዎቻችን ዝም ብሎ ፋክቹዋል ወይ ደግሞ እውቀትን ብቻ ምግብ ቤት ሳይሆን ነገሮችን ይሄ አሳቢውን ነገሮችን ይዞ መሄድ ብቻ ሳይሆን ነገሮችን ክሪቲካሊ ከተለያዩ አንግሎች አይተው የራሳቸውንም ጃዝ ተጨምረው እና አቋም የራሳቸው ግልጽ ያለ አቋም እንዲኖራቸው እንዲያስችል ተብሎ ነው የተመሰረተ። ሶስተኛው ደግሞ ቅድም እንዳልኩት በወጣት ደረጃ የሚኖር ውድድር አለ። ዲቤቲንግ በ14 ዩኒቨርሲቲዎች የሚኖሩ ተማሪዎች ውጌት የሚያደርጉበት ፕሮግራም ነው እና ይሄ ዲቤት እነኝህ ተማሪዎች ለዛ ኮምፒቲሽን ብቁ የማድረግ አላማም አለው ማለት ነው።
ውይይቱ ዲቤት የሚያደርጉት በእንግሊዝኛ ቋንቋ ነው ማለት ነው?
አዎ ዲቤት የሚደረገው በእንግሊዝኛ ቋንቋ ነው እና በየጊዜው የተለያዩ ቶፒኮች ይመረጣሉ እና ድንገት ነው ተማሪዎቹ ሳይዘጋጁ ቀድሞ አንድ ለዲቤቲንጉ አንድ 20-25 ደቂቃ ነው የሚሰጣቸው እና ከዲቤት ከማድረጋቸው ከ20 ደቂቃ በፊት ግሩፓቸውን ፎርም አንድ የሚለው ግሩፕ ፎርም ይደረገው እና ግሩፕ ፎርም ካረጉ በኋላ ሰጣቸው እዛ ላይ ዝግጅት ያደርጋሉ። ካረጉ በኋላ ወደ ዲቤቲንግ ይገባሉ ማለት ነው።
ምን ያህል ተማሪዎች አሏችሁ በዚህ ክለብ ውስጥ?
በዚህ አክቲቭ አሁን ምንድን ነው አሁን መጀመሪያም እንደመሆኑ ብዙ ተማሪዎች የሉም እና አክቲቭ አሁን ከ13 ይሆናሉ። ግን 15 ተማሪዎች አሉ በክለቡ ተመዝግበው ኦን ኤንድ ኦፍ የሆኑ ይመጣሉ ምናምን ይሳተፋሉ። ግን አክቲቮቹ ወደ 12 እና 13 ናቸው።
ከነዚህ ውስጥ ሁለቱ አሁን መስመር ላይ ያሉት ሴቶቹ ናቸው፣ አርሴማና ቴሬዛ ናቸው። እስቲ አርሴማ ወደ አንቺ ልምጣና ለምንድን ነው እንደዚህ አይነት ፍላጎት አድሮብሽ ወደ ክለቡ ልትሄጂ የቻልሽው?
እኔ በማንኛውም ጊዜ የቋንቋ ክህሎታችንን ሊያሳድግ የሚችል ማንኛውም ነገር ኢንትረስት ያደረገኝ ስለነበር ነው። ሁለተኛ ነገር ደግሞ ዲቤት እናረግ በምክንያታዊነት የተደገፈ ቃለ ምልልስ ስለሆነ የምናደርገው ራሽናሊቲያችንን ወይም በምክንያትና ውጤት የማሰብ ክህሎታችንን በጣም ያሳድጋል እና በሀገር ደረጃም የምንፈልገው ነገር መሆን ያለበት ነገር መስሎ ስላሰብኩት ይህንን ክለብ ጆይን ላደርግ እችላለሁ ማለት ነው።
ከዚህ በፊት እንደዚህ አይነት በህይወትሽ ውስጥ እንደዚህ አይነት የመከራከር ሀሳብን ይዞ የራስን ሀሳብ ይዞ ለሙግት የመቅረብ ነገር አቋም ይዞ በጉዳይ ላይ ከሰዎች ጋር መወያየት ልምድ ነበረሽ? እንዴት ይሄ ጠቃሚ መሆኑን አወቅሽ?
እዚህ በፊት በሃይ ስኩል ወይና ፕሪፓራቶሪ ውስጥ እያለ የምናረጋቸው ውይይቶች ነበሩ ክፍል ውስጥ። ሁለቱም በጣም ስለወደኳቸውና ሀሳባችንንም በነጻነት እንድህ እንገልጽ ስላደረጉ ይሄ ደግሞ ከሙግት ወይም ከፊዚካል ከሆነ እንትን ይልቅ በጣም የአይዲያ ግጭት ይበልጣልና እሱን ቫሉ ስለማድረግ ዲቤት ክለቦችን ሁልጊዜም እወዳለሁ፣ አፕሪሼት አደርጋለሁ።
ቴሬዛ አስቲ አንቺንም ልጠይቅሽ፣ አንቺስ እንዴት እንግዲህ ቅድም ረዳት ፕሮፌሰር ዮሴፍ እንደነገሩን ማስታወቂያ አውጥተው ነው ተማሪዎች እንዲመጡ ጥሪ ያደረጉት እና ያንን ማስታወቂያ አይተሽ ወደዛ ለመሄድ ምክንያት የሆነሽ ነገር ምንድን ነው?
እኔ ከድሮም ጀምሮ አንድ ላይ ተሰብስበን ምናምን ነገር ጓደኞቼ ጋር የሆነ ቶፒክ ይነሳና ብዙ ጊዜ ሙግት ምናምን ነገር እንፈጥራለን። አርጊመንት ምናምን ነገር ደስ ማውራት ብዙ ጊዜ ደስ ይለኛል መከራከር እና በድንገት አሴማ ጓደኛዬ ነው ዲቤት ክለብ እኮ ሰው እንዲያደርግ ነው መቀሌ ዩኒቨርሲቲ ነው ብላ ሰዋት አይታ ነገረችኝ። የመሳት ያስፈልጋል ብዬ ኢን ፎርም ኦፍ ስታንዳርድ ወይ ዲቤት አድርጊ ስለማለት ቱ ኖ ደስ ይሄኛውን ለማወቅ ስለሚያግዘኝ ብዬ ይሄን ዲቤት ሷነጋን አብሬ ተቀላቅያለሁ።
ጠቃሚ ሆኖ አገኘሽው ከተቀላቀልሽ በኋላ? በእርግጥ ገና ሁለት ወራችሁ እንደሆነ ነግራችሁኛል እና ምን ያህል ጠቃሚ ሆኖ አገኘሽው ክለቡ?
በሳምንት አንዴ ነው የምንገናኘው አልወር እና በመጀመሪያዎቹ ሁለት ሴሽኖች ስለ ዲግሪ ፎርማሊ ትምህርት የሚወሰድ ነው እና በእነሱ ሁለት ሴሽኖች በጣም አሪፍ ሆነ እንትን አግኝቻለሁ። ከዛ አሁን እስካሁን ስማረበው ዲስሽን ክርክር አርጊመንት ነው እና በእነሱ በጣም አዳዲስ ነገሮች በምን ነገር ምክንያታዊ መሆን እንደምንችል እንዴት ማስደገፍ ምክንያቶችን በምን ወይ እንደምናስደግፍ ምናምን ነገር ብዙ ነገር እውቀት አግኝቼበታለሁ። ኢትስ ቬሪ ኢንትረስቲንግ ራሱ ነው
ለውይይት የሚሆኑ ሀሳቦችን እና አጀንዳዎችን። አሁን በእርግጥ በዚህ በስልጠና ላይ ናችሁ፣ ግን ስልጠና ቢሆንም የውይይት ሀሳቦች መመረጣቸው አይቀርም እና ረዳት ፕሮፌሰር ዮሴፍን ልጠይቅና ወደ እናንተ ልመለስ። በምንድን ነው ሀሳቦቹን የምትመርጧቸው? በጣም አከራካሪ የሆኑ አሁን በሀገሪቱ ውስጥ ያሉ የፖለቲካ ጉዳዮችን ነው? ማህበራዊ ጉዳዮችን ነው? በምን አይነት ኢሹ ላይ ነው ለስልጠናው የምትመርጧቸው ሀሳቦች ረዳት ፕሮፌሰር ዮሴፍ?
ሚኒት የለንም በሀሳብ ዙሪያ። ምክንያቱም የትኛውም ሀሳብ ቢነሳ ለውይይት ቢቀርብ ሀሳብን በሀሳብ ማሸነፍ እንደምቻል ስለምናውቅ የሀሳብ እንትን የለም። ግን እስካሁን በአንድ ከምንድነው አሁን የማደርገው አንደኛ እኔ ፕሮፖዝ ማነሳቸው ሀሳቦች አሉ። ተማሪዎች ዲስከስ ሊያደርጉባቸው ሞር አንደኛ ሀሳብ ሪፍሌክት ሊያደርጉባቸው ይችላሉ ብዬ ማስባቸው ሁለት የነሱ ሰዎች አሉ። በተማር ከድቤት ከሚያደርጉት ልጆች ከነሱ ጋር ቅድሚያ ወደ ድቤትን ከመሄዳችን በፊት እነዚያን ሀሳቦች ሼር አደርጋቸዋለሁ። ከዛ ይሆናል ምክንያቱም በተማሪ የሚያክል ምትናል ብለውን ከተማሪ ሊሰማ ነው የሚሻለው። አስተማሪ የሚያውቃሉ ይታረቅልን ከምትነሳ የእነሱን ስሜት ሲመስማ በሚል እነሱን ኢንቫይት አድርጌ ኦፊስ እዚያ ላይ ተነጋግረን የሚመጡን ከሆነ ወደ ድቤት የሚሄድበት ሁኔታ አለ። ሌላ ኦፕሽንስ ዳቸዋለሁ። አንድ ለምሳሌ በሁለት ሶስት ቶፒክ ላይ የሚስከስ የሚያደርጉ ከሆነ አንድ ስድስት ሰዎች ናቸው እና በዛ ላይ ሀሳብ ሊገልጹበት የሚችሉ ቶፒክ ላይ ድቤት ያደርጋሉ ማለት ነው። ሶስተኛ ደግሞ እነሱ ድቤት ሊያደርጉበት ደስ የሚላቸው ቶፒክ ካለ ብዬ ኢንቫይት አደርጋቸው እና ቢዮቱን ፕሮፌሰር አድረጋከን ወደ ድቤት ማለት ነው። ከኮንተንት አንጻር እንደነገርኩሽ መጀመሪያ ሊሚት የለንም። ምንድነው ሶሻል የሆኑ ነገሮች አሉ። ፖለቲካል ጉዳዮች እስካሁን አላነሳም አጋጣሚ ሆኑ ማለት ነው። ሳይንቲፊክ የሆነ ይሄ ከሳይንስ አንጻር ያሉ ጉዳዮች አሉ። ከማህበራዊ ሳይንስ አንጻር ከህግ የተለያዩ ጉዳዮችን እያነሳ እንግዲህ እናደርጋለን። እስካሁን በዛ ሁኔታ ያለው እንጂ በዚህ ጉዳይ ዘለግ ያለ ነገር የለም። አቅም ግን እነሱ የሚያነሱት ጉዳይም እኔ የማነሳውን ጉዳይ የተወሰነ ኤሪያ ላይ ነው። ይሄ ሳይንስ ነክ በሆኑ ነገሮች ላይ፣ ማህበራዊ ጉዳይ በሆነ ነገር ላይ፣ ኢኮኖሚ በሆነ ጉዳይ ላይ ነው እስካሁን ፎከስ አድርግም።
ዲቤት ሲባል በጣም ወደ ሰዎች አእምሮ ቀድሞ የሚመጣው የፖለቲካ ጉዳይ ነው። እስቲ ለእነ አርሴማ ነው ይህን ጥያቄ የማነሳው እና ይሄ አሁን የጀመራችሁት ስልጠና ሄዶ ወደ ከፍ ያለው ደረጃ ቢደርስ ፖለቲካ ውስጥም ገብታችሁ የመከራከር ሀሳባችሁን የመግለጽ ነገር ሀሳብ ይኖራችኋል? እስቲ አርሴማ።
ፖለቲካል ኢሹዎችን አንስተን እስካሁን ያወራነው የለም። ግን አሁን ለምሳሌ ስለ ፍሪደም ኦፍ ስፒች ስናወራ ማለት ነው፣ ፍሪደም ኦፍ ስፒች ሲኖር ሄት ስፒችን አድቮኬት ያደርጋል አያደርግም የሚለው
የመናገር ነጻነት
እና ራሱን የቻለ ጥያቄ ነው።
እስቲ አማ
እኛ በእንደነዚህ አይነት እንትኖች በፍሪደም ኦፍ ስፒች ነው እንጂ ዋናው ፖለቲካ ውስጥ እና የፖለቲካ አይዲዮሎጂዎችን እና ቲዮሪዎችን እያነሳ የመናገር ነጻነት የተሳሳተ እንትን ሜሴጅ ወይም መልእክትን ያባብሰዋል ወይ በሚለው መሀል አሁን እንመክራለን እንጂ የፖለቲካ ሀሳቦችን እያነሳን እንደ ፖለቲከኞችን ስላልሆንን፣ በዛ ላይ ዲፓርትመንቶቻችንም ካየሽ ብዙና የተለያዩ ስለሆኑ በማኔጅመንት፣ ሳይኮሎጂ፣ ሎ በጣም ብዙ ዲፓርትመንቶች ኮምቢኔሽን ስለሆኑ ስለ እንደዚህ አይነት ነገሮች የመምከር እንትንም የለንም የራሳችን አይዲዮሎጂ ቢኖረንም። ነገር ግን አሁን ቅድም ባልኩሽ ባነሳናቸው ርዕሶች ጉዳይ ላይ የመናገር መብት እንደዚህ ያሉት ነገሮች ላይ የሶሻል ሚዲያ ወይም የማህበራዊ ድረገጾች ኢፌክት የሚለው ላይ ስለነሱ እናወራለን እንጂ በፖለቲካ ላይ አልደረስም። ግን አድጎ እዛ ቦታ ላይ መድረስ ፕሮባብሊቲ ግን አሉ።
እንግዲህ እስቲ ቴሬዛ፣ ለምሳሌ ክርክርና ውይይት ሲባል ሀሳብን በማስረጃ አርጊመንቶቹን በደንብ በጠነከረ በሰነድም በመረጃም በማስረጃም ይዞ መከራከርን ይጠይቃልና አሁን የምታደርጓቸውን ልምምዶች በምን ላይ ነው የምታስደግፏቸው? የማንበብ ባህል አላችሁ? ከዚህ ቀደምስ የነበረው የመረጃ አሰባሰብ የማንበብ መገናኛ ብዙሃንን የመከታተል ነገራችሁ ምን ይመስል ነበረ? ክርክሩ የተሳተፋችሁት ልጆች አጠቃላይ የጀርባ ታሪካችሁ በዚህ ጉዳይ ምን ይመስላል?
የሰው ሲንደረገረሽ ልክ ስንገባ ውይይት ክርክሩ ቶፒክ ርዕስ መርጦ የሚያዘጋጀው እሱ ነው። መርጦ የሚጠብቀን እሱ ነው። ወደ 10-20 ቶፒኮች ርዕሶች ይዞልን እኛ የሆነ ቀልባችን የታወቱ ነው ደግሞ ብለን ጥሩ አድርገው ያወያዩናል የሚሉትን እኛ ራሳችን በእኛው ፈቃድና በእኛው ምርጫ እንመርጥና በዛ ርዕስ ላይ ነው የምንወያየው። ና 20 ደቂቃ 30 ደቂቃ ይሰጠናል። በዛ 30 ደቂቃ የራሳችን በግሩፕ ሆነ በቡድን ሆነ የሀሳብ ልውውጥና ኢቭን ሶሻል ሚዲያን ገብተን ጉግል አድርገን ስለዛ ያለውን ነገር በደንብ ሰርችና ጽፈናም ነገር በዛ 30 ደቂቃ ውስጥ ቶሎ ያሉትን ነገር ኮምፕራይዝ አድርገን እናቀርባለን ማለት ነው። እንደዚህ የምናደርገው ብዙ ጊዜ አዲስ እዛው በዛ ቶፒክ ነው የሚሰጠን እንጂ አንድ ነገር ተዘጋጅተን እንድመጣበት ምናምን ነገር አይደለም። እዛ በዛ ነው
እንደዛ የምናደርገው። አቶ ዮሴፍ፣ ምንድን ነው አሁን የሚጠቅመው እነዚህን ልጆች እነዚህን ተማሪዎች በዚህ ውስጥ ማሳለፉ? ምክንያቱም ትምህርታቸውን ጨርሰው ደግሞ ይወጣሉና ምንድን ነው የሚጠቅመው በዩኒቨርሲቲ ውስጥ በኩል ሁኔታውን ለማስቀጠል እና የመጨረሻ ግቡ አድርጎ ያስቀመጠው ነገር ምንድን ነው?
ከመጨረሻ ግቡ ብነሳ ጠያቂ ትውልድ መፍጠር ነው። ነገሮችን በስሜት ዝም ብሎ በስሜት እየተነዱ መወሰን እና መምረጥ ሳይሆን ነገሮችን ክሪቲካሊ አይቶ ምክንያት ላይ የተመሰረተ ውሳኔ የሚወስን እና ዜጋ ማፍራት ነው ግቡ። እና እስካሁን የተጀመረው እንቅስቃሴ ያው ጅማሮ ነው። ጅማሮ እንደመሆኑ ግን ያለው ሁኔታ ጥሩ ነው። አሁን ለምሳሌ መጀመሪያ ሲጀምሩ የነበሩ ተማሪዎች ቁጥር እና አሁን ያለ ሁኔታ የተለያየ ነው። ሲጀምሩ በጣም ጥቂት ነበሩ እና ከቀን ወደ ቀን ግን እያንዳንድ ተማሪ ያለውን የዲቤቲን ጥቅም በመረዳት ከነኝም አንዳንድ ኢንፎርሜሽኖችን በመያዝ ጆይን ላርግ የሚል ሰው ማለት ነው። በጣም ጥሩ ቋንቋ ከመሰካፍ ማሻገር ክሪቲካል ለሀገር የሚጠቅም ሀሳብ የሚኮንትሪቢዩት የሚያደርጉ
የሚያቀርቡ
ተማሪዎችን ዜጋ መፍጠር ነው ዋናው ግቡ።
ከዚህ በኋላ ተማሪዎቹ በአገር ደረጃ ውድድር ያደርጋሉ። በአገር ደረጃ ውድድር ሲያደርጉ በምን አይነት ሀሳቦች ላይ ነው ውድድሩን የሚያደርጉት? ማን ነው የአገር ደረጃውን የመወዳደሪያ ሀሳብ የሚያመነጨው?
ፌስቡክ የሚባል ድርጅት አለ አዲስ አበባ ከአሜሪካ ኤምባሲ ጋር በፓርትነርሽፕ የሚሰራ ድርጅት ነው እና ቶፒኮችን የሚመርጡት ሁሉም ነገር የሚያደርጉት እነሱ ናቸው። ዋና የዲቤቲንግ እንትን ዲቤት የሚካሄድበት ቀን ቀድሞ ከአንዱ በፊት ንስ የሚያደርጉ ነግረውናል እና በርከት ያለ ቶፒክ እነሱ መርጠው ለውድስሬት የሚያደርጉት የሰንተሩ ዩኒቨርሲቲ እና በዛ ላይ
ስለዚህ ታባ ላይ ተገናኝተው ነው የሚያደርጉት እና ዩኒቨርሲቲ ከዩኒቨርሲቲ ነው የሚያደርገው።
አዎ ዩኒቨርሲቲ 14 ዩኒቨርሲቲዎች አሉ አሁን እነዚህ የተመረጡ እና ኮምፒቲሽን የሚካሄደው ዩኒቨርሲቲ ከዩኒቨርሲቲ ነው። ከዚህ ከእያንዳንዱ ዩኒቨርሲቲ የሚመረጡ ተማሪዎች አሉ ከነበራቸው ፐርፎርማንስ አንጻር ዩኒቨርሲቲ ሄዳለ አዲስ አበባ እዛ ኮምፒቲሽን የሚካሄደው።
አርሴማና ቴሬዛ ለዚህ አሁን መጨረሻ ለሚደረገው ክርክር ምን ያህል ዝግጁ ናችሁ? እስቲ አርሴማ ካንቺ።
ገና 2 ወርም ቢሆኑ ተጀመር ነው። በጣም የምናሳየው ፕሮግረስ ወይም ሂደት ጥሩ ስለሆነ ለሙሉ ለሙሉ ተሰጋጅቻለሁ ማለት እችላለሁ። ማለት በኮንፊደንስ መከራከር እንችላለን። አሁን በጣም ኢምፖርታንት እና ኤሴንሻል የሆኑትን ፍሬ ነገሮች አውቀናል። ስለማሁን በኮንፊደንስ መከራከር እችላለሁ እላለሁ።
ቴሬዛስ?
እኔም እንደሷ ነው። ያሉ ሴሽኖች ትንሽ ቢሆንም እስካሁን ድረስ 2 ወር ምናምን ቢሆንንም ግን በዛች በስምንት ቀን ውስጥ ለሁለት ሰዓት ነው የምንገናኘው እና በሁለት ሰዓቱ ደግሞ በጣም ጥሩ እንትን ፉሊ ተጠቅመንበት ነው የምንወጣው እና በደንብ ሰርተን ነው እንትን የምንለው እና በደንብ አውቅ ያለው ብዬ አስባለሁ። አሁን ለኢንተርናሽናል ለመከራከር ብቁ ነኝ ብዬ አስባለሁ በአሁኑ ሰዓት።
እስቲ የመጨረሻ ጥያቄ ልጠይቃችሁ። ብዙ ጊዜ ኢትዮጵያ ውስጥ በተለይ ከዋና ከተማዎች ውጭ ያሉ ከአዲስ አበባ ከተማ ወይም አዲስ አበባና መሰል ዋና ከተማዎች ውጭ ያሉ በጣም ሩቅ ከተሞች ላይ ያሉ ተማሪዎች የእንግሊዝኛ ቋንቋ ችሎታቸው በጣም አነስተኛ በመሆኑ እንደዚህ አይነት ውድድሮች ላይ ፊት የመቅደም የመሰለፍ ነገር እንደሚቸግራቸው፣ በአንጻሩ ደግሞ የግል ትምህርት ቤቶች የተማሩ ተማሪዎች የዚህ እድል ተጠቃሚዎች እንደሆኑ ይነገራል። እንደዚህ አይነት ሁለት የተለያየ ሶሳይቲ የፈራበት አገር እንደሆነ ይነገራል። እና ሁለታችሁ የትምህርት መጀመሪያ ደረጃና ሁለተኛ ደረጃ ትምህርት ቤት ባክግራውንዳችሁ ምን ይመስላል? አርሴማ?
እኔ እንዳልሽ ነው የግል ትምህርት ቤት ነው የመጀመሪያ ደረጃ ትምህርት እንዲጎራ የሚባል ትምህርት ቤት ነበር። ሁለተኛ ቦሌ መሰረታዊ ሕይወት የሚባል ትምህርት ቤት፣ ሁለቱም የግል ናቸው። እዛ ነው እና የተማርኩት። ግን አሁን ላይ ሳስተያይ የግል ጥረት በጣም ወሳኝነት እንዳለው ነው ያወቅኩት። ምክንያቱም ብዙ ከግል ትምህርት ቤቶችን መጥተው መናገር የማይችሉ አለ። ከመንግስት ትምህርት ቤትም ደግሞ መጥተው አስተካክለው መናገር የሚችሉ የተወሰኑ ተማሪዎች አሉና በጣም የራሳችን የማንበብ የመስማት የማዳመጥ ክህሎታችን በጣም ወሳኝነት አላቸው ብዬ አስባለሁ። የራስ ፐርሰናል ኢንትረስት ወይም ራሳችን ደስ የሚያሰኙ ነገሮች ወሳኝነት አላቸው ብዬ አስባለሁ እንደ ራሴ።
ቴሬዛስ?
እኔም ከፋሚሊ ሀሳብ የለኝም። እኔም ከአንደኛ ፎቶግራፍ ድረስ የግል ትምህርት ቤት ነው ክሩዝ የሚባል ትምህርት ቤት ተማርኩት። አይ ቲንክ እኔ እንደሚመስለኝ ከሆነ በይብላጫ እኔ ከክላስ ከእንግሊሽ ሰብጀክት ይልቅ ከውጭ ከጓደኞች ጋር በማወራ ኮሚኒኬሽን ወር ደግሞ ፊልም ላይ በማይ ወር ደግሞ ዘፈን ላይ ከምሰማው ይልቅ ወደ እንግሊዝኛ እንድቀርብ ያደረገኝ እሱ ነው እና እኔ እንደሚመስለኝ ብዙ ጊዜ የክፍለ ሀገር ተማሪዎች ብዙ ጊዜ እንትን የሚያደርጉት ይሄ ግራመሩ ላይ ነው ፎከስ የሚያደርጉት እንጂ በይበልጥ እንግሊዝኛ ማለት ቀመቀን የምናደርገው ኮሚኒኬሽን ላይ ነው እና እዛ ላይ ይበልጥ ፍላጎቱን ኖሯቸው ቢሳተፉ ከኛ ምንም የሚያንስ አይመስለኝም። እኔ የምሬ ነው የምልሽ፣ ክላስ ውስጥ ያገኘሁት በጣም ትንሽ የምትሆን እውቀት ነው። ይሄ ኤክስትራ ነገሮች ኖቭሎችን ምናልባት እነሱ ለዛ ኦፍኮርስ አክሰስ ወይ ደግሞ እንደኛ የሚሆን አክሰስ የላቸውም። እሱ ነው እንጂ ጀስት የግልና የመንግስት ትምህርት ቤት መሆኑ አይመስለኝም።
ረዳት ፕሮፌሰር ዮሴፍ፣ አሁን ይሄንን ጥያቄ ያነሳሁላቸው ወደ እርስዎ ተመልሼ እንደምመጣ እርግጠኛ ሆኜ ነው። ቀደም ሲል ያነሳሁት ነው ብዙ ጊዜ ገና ከልጅነቱ እድል ያገኘ ተማሪ ሁልጊዜም እድል ያገኘ ይሄዳል። ከልጅነቱ ደግሞ በኑሮ በሂደት በአስተዳደጉ እድሉን ያላገኘ ተማሪ አሁንም እየተከተለ ይሄዳል የሚል አይነት ሀሳብ አለ እና አሁን እናንተ በዚህ ውስጥ በእንግሊዝኛ ብቻ ስታረጉት ይህንን ውይይትና የክርክር ባህል ሌሎቹን ተማሪዎች የዚህ እድል የሌላቸው አሁን እንዳሉት ሁለቱም ከግል ትምህርት ቤት የመጡ ናቸው እና የዚህ እድል የሌላቸው ቀደም ሲል በመንግስት ትምህርት ቤትና እንዲሁም በገጠራማው አካባቢ ተምረው በትግል ዩኒቨርሲቲ የደረሱትን ተማሪዎች እንዴት ነው እዚህ ውስጥ የምታካትቷቸው? እነሱ አያስፈልጋቸውም? ይሄ
ጥሩ ጥያቄ ነው። ይሄ የዲቤቲንግ ስኪል በጣም ወሳኝ ስኪል ነው። ማንኛውም ሰው የዲቤቲንግ ስኪል ካለን
ክህሎት
ነገሮችን ክህሎት ካለው ነገሮችን ዝም ብሎ ያለ ምክንያት ሳይሆን የሚቀበለው ጠይቆ በደንብ ተረድቶ ምክንያታዊ እነቱን ተገንዝቦ ነው እንትን የሚያደርገው። ስለዚህ ለማንኛውም የገጠር የሚሆን የከተማ ተማሪ ወይ የመንግስት ተማሪ የሚሆን በግል የተመዘ ተማሪ በጣም ወሳኝ የሆነ ክርክር ክህሎት ማለት ነው። በእርግጥ አሁን እኛ እዚሁም ወደ ክለቡ ተማሪዎችን ስንጋብዝ ሁሉም ተማሪ ማነው እንዲያደርግ ኦፍሊ ግብዣውን አድርገን ነበረ። በጣም ፍላጎት ያላቸው ናቸው አፕ እንዲያደርጉት እና ምንድነው የሚያሳየው ይህን ምናልባት ደግሞ ክህሎቱ የለኝም በሚል ወደኋላ የሚያፈገፍሉ ተማሪዎች አሉ ይመስለኛል። በተለይ ደግሞ አሁን በጣም ክህሎት ብዙ ጥንካሬ ያለ ነገር ወይ ደግሞ የገጠር ባክግራውንድ ያላቸው እና ብዙ ኤክስፖዘር ይሄ ተጋልጦ የሌላቸው ለእንግሊዝኛ ትንሽ የመፍራት ነገር አለ ይመስለኛል። ግን ይሄ በሂደት የሚቀረፍ ይመስለኛል። አሁን ያው ጅማሮ ላይ ነን። ወደፊቱ ዛሽ በጣም ጥሩ ሀሳብ ነው። በሁሉም ተደራሽ መሆን አለበት። ይሄ አንድ ሁለት ሰው ወይም ደግሞ ለሚችሉት ወይ ምናምን ከፊት ያሉ ሳይሆን ወደኋላ ሄደን ፍላጎቱ እንዲያደርግባቸው እና አባል ሆነው ችሎታቸውን ከፍ የሚያደርጉበት ሁኔታም መፍጠር እንዳለብን አሁን የምታዘበው ነገር ነው እና አሽነቱ እየሰፋ ለወደፊትም እያደገ እና የራሱ የሆነ ሴንተር እና ክፍል ይኖራል ብለን እናስባለን ለወደፊቱ።
እሺ፣ በጣም አመሰግናለሁ ሁላችሁንም።
አመሰግናለሁ። እሺ፣
አመሰግናለሁ። ረንዲዲ ምልካል አኩኛኔ ተጎድቼ
አድማጮች፣ አሁን የማጠቃለያ ዜናው እናሰማለን። በደብረ ብርሃን ዩኒቨርሲቲ የተማሪዎች ማደሪያ ህንጻ ላይ ትናንት ማምሻውን የእሳት አደጋ ደርሷል። አደጋው እንዴት እንደደረሰና በማን እንደተፈጸመ የተጠናከረ ምርመራ እየተደረገ መሆኑንም ይፋ ተደርጓል። ቃጠሎ በሰው ላይ ምንም አይነት ጉዳት አላስከተለም ነው የተባለው። በመቶ ሺዎች የተቆጠሩ የሆንግ ኮንግ ነዋሪዎች ቻይና በወንጀል የፈለገችውን ዜጋ አሳልፋ እንድትሰጣት የሚፈቅደውን አዲስ ሕግ በመቃወም ዛሬ አደባባይ ወጥተዋል። በሱዳን የሲቪል አስተዳደር ጥያቄ ይዘው አደባባይ የመቀመጥ እምቢተኝነት ተቃውሞ አድማ ዛሬ በዋና ከተማይቱ ካርቱም አደባባይ የወጡ ሲቪሎች ፖሊሶች በአስለቃሽ ጢስ በትነዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከተለያዩ አገሮች በመፍለስ የሜክሲኮን ምድር አቋርጠው ወደ ዩናይት ስቴትስ የሚጎርፉትን ስደተኞች ለማገድ እንደ እርሳቸውም ቃል ለበርካታ ዓመታት ተባባሪነት ካላሳየችው ሜክሲኮ ጋር ያደረጉት አዲስ ስምምነት ለችግሩ እልባት ያበጃል የሚል እምነት እንዳደረባቸው ይፋ አድርገዋል። ነገር ግን ሆን ተብሎ ባልታወቀ ምክንያት ያ እሁን ካልተደረገ አሉ ፕሬዚዳንት ትራምፕ፣ ባልታወቀ ምክንያት ያ እሁን መሆን ካልቻለና ሜክሲኮ በተለይ መካከለኛው አሜሪካ በመባል ከሚታወቀው የላቲን አሜሪካ ክፍል ተነስቶ ድንበራውን አቋርጦ ወደ ሰሜን የሚጎርፈውን ስደተኛ ማስቆም ካልቻለች ወደ ቀድሞ በእጅጉ አትራፊ ወዳሉት አቋማችን እንመለሳለን ብለዋል። ሜክሲኮ ወደ ዩናይት ስቴትስ ገበያዎች በምትልከው የተለያዩ ምርቶች ላይም ጫን ያለ ቀረጥ እንደሚጥሉ ያስረዱት ትራምፕ ያን ግድ የሚያደርገው ሁኔታ አይፈጠርም ብለው እንደሚያምኑ ተናግረዋል። በሌላ ተያያዥ ዜና የሜክሲኮ ፕሬዚዳንት አንድሬ ማኑዌል ሎፔስ ኦብራዶር በበኩላቸው ከአዲሱ ዋሽንግተን ጋር የደረሱት ኢሚግሬሽን ስምምነት የስደተኞች ሰብአዊ መብት ያስጠብቃል፣ ሁኔታውም የተሻለ ሁኔታ ይፈጥራል ብለዋል። ዜናው ተጠናቀቀ።
የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። በሁሉም ስፍራ ባሉ መላ ባልደረቦቼና በቴክኒክ መሐንዲሶቹ ስም የምሰናበታችሁ አዘጋጅና ያስተናገድኳችሁ ጽዮን ግርማ ነኝ። ከቪኦኤ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።